ጤና ይስጥልኝ ዶክተር አክሎግ። አድማጮቻችን በዛሬው ፕሮግራማችን በመግቢያው ፕሮግራማችን ላይ እንደገለጽንላችሁ ዶክተር አክሎግ ቢራራን ይዘንላችሁ ቀርበናል። ስለ ዶክተር አክሎግ ቢራራ ብዙ እጅግ በጣም ብዙ ማለት ይቻላል። ይሄን በተመለከተ እንግዲህ በመግቢያው ፕሮግራማችን ላይ የሳቸውን አጠር ያለ ታሪክ የተረክነውን እንደሰማችሁ ተስፋ እናደርጋለን። ዶክተር አክሎግ በቀጥታ ወደ ጥያቄ ልግባና የመጀመሪያ ጥያቄ የሚሆነው በቅርብ ጊዜ ወዲህ በተለይም ስልጣን ወያኔ ከጨበጠ በኋላ በተደጋጋሚ የሚሰማ አንድ ቃላት አለ፣ ኪራይ ሰብሳቢነት የሚል። እስቲ ውይይታችንን ለመጀመሪያ ያህል እርስዎ ከሳይንቲፊክ አመለካከት አኳያና ከኢትዮጵያ ሁኔታ የፖለቲካ ኢኮኖሚ የሶሻል ሁኔታ አይተው እንዴት ነው ኪራይ ሰብሳቢነት በጣም ፖፑላር ቃል የሆነችው? በተለይ በሟቹ በአቶ መለስ ዜናዊ አባባል በጣም ታዋቂ ሆና ነበር። ምንድን ነው ኪራይ ሰብሳቢነት ማለት?
መጀመሪያ ለእናንተ ለወንድሜ ለአንተም እና ለታዳሚዎች ያለኝን አክብሮት ልጥቀስ። የምታደርጉት አገልግሎት ቀላል አለመሆኑን አምናለሁ። እንግዲህ አሁን የተጠየቅኩት ጥያቄ ኪራይ ሰብሳቢነት በኢትዮጵያ የፖለቲካ ቮካቡላሪ ወይም ቃል አነጋገር በጣም ከፍተኛ ሚና የሰጠው ጠቅላይ ሚኒስትር መለስ ዜናዊ ነው። እንግዲህ በኢኮኖሚ ሳይንስ ኪራይ ሰብሳቢነት ማለት አንድ ግለሰብ ወይም አንድ ቡድን ወይም አንድ ኩባንያ ወይም አንድ ፓርቲ ሀብትን፣ ገንዘብን፣ መዋለ ንዋይን ለግል ጥቅም ለራሱ ብቻ ወይም ለግሩፑ ለወገኑ ብቻ ትርፍ ማካበት ማለት ነው። ኪራይ ብዙ ጊዜ ኪራይ የሚባለው ነገር በካፒታሊዝም የተለመደ ነገር ነው። ለምሳሌ እኔ ቤት በአከራይ ተወዳዳሪ የሆነ ዋጋ ተምኜ ኪራይ መሰብሰብ አግባብ አለው። አንድ ኩባንያ ከሌሎች ጋር ተወዳድሮ ትርፍ ቢያገኝ ያን እንደ ኪራይ ለማየት ይቻላል፣ ግን አግባብ አለው፣ በሕግ የሚመራ ነው። ግን ኪራይ ሰብሳቢነት መረን የሌለው ሆኖ ከህብረተሰቡ ትርፍን ያለ አግባብ ከሕግ ውጪ ወይም ደግሞ ያለ ውድድር፣ ያለ ግልጽነት፣ ያለ ሕግ የበላይነት ለሕዝብ፣ ለህብረተሰብ፣ ለአገር ተመጣጣኝ ጥቅምን በማያስገኝበት ጊዜ ከጥቅሙ ጉዳቱ እጅግ ይበዛል እና ይሄ እንዴት ይሆናል የሚለውን ጥያቄ ምናልባት ስለ መሬት ነጠቃ በምንወያይበት ጊዜ ላመጣው እችላለሁ። ሊሆን የሚችልባቸው ሁኔታዎች አሉ። ከሁሉም በላይ ኪራይ ሰብሳቢነት በአንድ አገር እየዘገነነ የሚሄደውና ያ መንግስት እንዲገለበጥ የሚያደርገው ለምሳሌ በፊሊፒንስ፣ በኢንዶኔዥያ፣ በብራዚል፣ በቺሌ፣ በአርጀንቲና፣ በሌሎችም ሀገሮች፣ በግብጽ፣ በቱኒዥያ፣ በሌሎችም ሀገሮች የሆነው የፖለቲካ ስልጣን አግባብ በሌለው ሁኔታ ለኪራይ ሰብሳቢነት፣ ለሙስና፣ ለአሎ በተከታታይ ስርዓታዊ በሆነ ሁኔታ በሚካሄድበት ጊዜ በመንግስትና በህዝብ መካከል ያለው ልዩነት በጣም እየተባባሰ ይሄድና ያነ መንግስት ይገለበጣል ማለት ነው። በዚሁ ላቆም።
ይህን በተመለከተ የኪራይ ሰብሳቢነትና ሙስናን በተመለከተ ያላቸውን ኢምፕሊኬሽን በሀገር ሉዓላዊነት፣ በፖለቲካ ለሀገር ፖለቲካ፣ ኢኮኖሚ፣ ሶሻል ወደፊት እንመጣበታለን። ለመግቢያ ኔን ከሰጡን እንቀጥልና ወደፊት እንመለስበታለን። ዶክተር አክሎግ ከዚህ በፊት በኢትዮጵያ ድርጅታዊ ምዝበራ ነግሷል ይላሉ በተደጋጋሚ ሲሉ ተሰምቷል። ጌታ ምን ማለቱት ነው በኢትዮጵያ ድርጅታዊ ምዝበራ ነክሷል ሲሉ?
አዎ በጣም ቆልፍ ጥያቄ ነው። በጣም አመሰግናለሁ ወንድሜ ይሄ ጥያቄ ስለቀረበልኝ። እኔ ዓለም ባንክ በነበርኩበት ጊዜ በልዩ ልዩ አገሮች ሰርቻለሁ። እድል አጋጥሞኝ ሙስና የሚካሄድባቸውን፣ ኪራይ ሰብሳቢነት የሚካሄድባቸውን አገሮች እና ደግሞ በሕግ የበላይነት የሚገዙ አገሮችን አይቻለሁ። ከድህነት እንዴት ነጻ እንደወጡ ብዙ አገሮችን በተለይ በምስራቅ ኤዥያ ተዘዋውሬ ቻይና፣ ደቡብ ኮሪያ፣ ታይላንድ፣ ሲንጋፖር የመሳሰሉ አገሮችን አይቻለሁ። በላቲን አሜሪካም ተዘዋውሬ አይቻለሁ። እና ድርጅታዊ ምዝበራ ምን ማለት ነው? አንድ አገር ውስጥ የፖለቲካ አመራሩ በአንድ ቡድን በተለይ እንደ ኢትዮጵያ ባለ አገር በአንድ ብሔር በሚካሄድበት ጊዜ የመስረቅ፣ የማታለል፣ ኮሚሽን የማግኘት፣ ንግድን በአጭበርባሪነት የማካሄድ፣ መሬትን የመቀማት፣ ከባንክ እንደሚታወቀው ሕዝብን የሚያገለግል ከሕዝብ የሚገኝ ገንዘብን የሚሰበሰብ አካል ነው። ባንክ ምን እንደሆነ አውቃለሁ፣ ምክንያቱም በደርግ ጊዜ የንግድ ባንክን እመራ ነበር። የምርምር ኃላፊም ነበርኩ በብሔራዊ ባንክ ውስጥ እና አውቃለሁ ምን እንደሆነ። እና ድርጅታዊ ምዝበራ ሊካሄድ የሚቻልበት ሁኔታ ምንድን ነው ብዬ ራሴን ጠየቅኩኝ። ዓለም ባንክ በነበርኩበት ጊዜ ድርጅታዊ ምዝበራ ሊካሄድ የሚችለው ምንድን ነው? የፖለቲካ ስልጣን የያዘ ፓርቲ፣ መንግስት እና ስቴት ስርዓት እና ተቋሞች በአንድ ላይ ጣምራ ሆነው ሲሰሩ ነው። ምክንያቱም አንዱ ሌላውን ሊተቸው አይችልም። አንዱ በሌላው ላይ ትችት ሊያቀርብ ወይም ክስ ሊያቀርብ አይችልም። ሙስና በጣም ጥልቀት ሊይዝ የሚችለው ተወዳዳሪ የሆነ የፖለቲካ ሁኔታ የለም። ነጻ የሆነ ከመንግስት ነጻ የሆነ የመገናኛ ብዙሃን የለም። የማህበረሰብ ድርጅቶች የሉም። በሌሉበት ሁኔታ ምሁራን በነጻነት ለመስራት አይችሉም። ትምህርት ቤቶች ምርምር ለማድረግ አይችሉም፣ ምክንያቱም ታፍነዋል። በሚታፈኑበት ጊዜ እንግዲህ ድርጅታዊ ምዝበራ በቀላሉ ሊካሄድ ይችላል። ባህል ብናየው በጣም የሚዘገንን ሁኔታ ይታያል። ለምሳሌ በኢትዮጵያ ውስጥ ሙስና ይካሄዳል፣ ኪራይ ሰብሳቢነት ይካሄዳል። የፖለቲካ ስልጣን ያላቸው ከፖለቲካ ስልጣን ከያዘው ፓርቲ ጋር ግንኙነት ያላቸው፣ ቅርበት ያላቸው ብዙ ሀብት በቀላሉ ሊያገኙ ይችለዋል የሚል መረጃ አለ። ዓለም ባንክም የሰበሰበው አለ፣ ጥናቶች አካሄዶ ነበር። ዩኤንዲፒ ያካሄደው አለ፣ ጥናቶች አካሄዷል። ዩኒቨርሲቲ ኦፍ ማሳቹሴትስ አካሄዷል። ትራንስፓረንሲ ኢንተርናሽናል አካሄዷል። እኔ የምፈጥረው ሳይሆን የኢትዮጵያ ሕዝብ የሚያውቀውና የዓለም ማህበረሰብ ድርጅቶች ምርምር ያደረጉበት ነው። እና ምንድን ነው የሚሆነው? ያለ አግባብ በልዩ ልዩ ዘዴ በንግድ ከባንክ ገንዘብ በመበደር በቀላሉ መሬትን በአድሎ በማግኘት ይሰማል?
ሀሎ ይሰማል? ቀጥሉ።
ኪራይ ለመሰብሰብ ይቻላል። እና ድርጅታዊ ምዝበራ እንደዚህ ባለ ሁኔታ የፖለቲካ ነጻነት በሌለበት፣ የሰብአዊ መብት በማይከበርበት፣ የመገናኛ ብዙሃን ነጻነት በሌለበት፣ ተቆርቋሪ በሌለበት አገር ውስጥ በጣም በከፍተኛ ደረጃ ሊካሄድ ይችላል ማለት ነው። እና ይህንን በሚመለከት ጥናቶች የሚያሳዩት ምንድን ነው? ኢትዮጵያ በተለይ ከምርጫ 97 በኋላ እጅግ በጣም ሰፊና ጥልቀት ያለው ምዝበራ ይካሄድባታል የሚል ስዕል ነው የሚታየው። በዚህ በኩል በአሃዝ በሚታይበት ጊዜ ትራንስፓረንሲ ኢንተርናሽናል የሚባለው ግልጽነትን መንግስታት መቀበል አለባቸው ብሎ የተቋቋመ ድርጅት ዓለም ባንክ ይሰራ የነበረ የማውቀው ሰውዬ ነው ያቋቋመው። ያደረገው ጥናት ዩኒቨርሲቲ ኦፍ ማሳቹሴትስ ያደረገው ጥናት በኋላ ደግሞ አሁን በቅርብ ጊዜ ከሁለት ዓመታት በፊት ይመስለኛል የቀድሞው የደቡብ አፍሪካ ፕሬዚደንት የነበሩት እኔ በአካል የማውቃቸው ምቤኪ ያደረጉት ጥናት የሚያሳየው ምንድን ነው? ኢትዮጵያ ጥገኛ የሆነች የምግብ ጥገኛ የሆነች የእርዳታ ጥገኛ የሆነችው ኢትዮጵያ ብዙ ቢሊዮን ዶላር አጥታለች፣ ገንዘቧ ተሰርቆ ወደ ውጭ ሂዷል የሚል ዘገባ ነው ያለው። ምን ያክል ነው የሚለው አከራካሪ ነው ተብሎም ቢነገር ቢያንስ ከ35 ቢሊዮን እስከ 40 ቢሊዮን ዶላር ከአገር ሸሽቶ ወጥቷል። ይሄ በጣም ግዙፍ ገንዘብ ነው። ይሄ ገንዘብ ምን ሊሰራ ይችል ነበር ብለን ራሳችን መጠየቅ ይኖርብናል። ኢትዮጵያ ውስጥ ጥናቶች የሚያሳዩት በጣም ስርዓት ወለድ የሆነ እጅግ በጣም ወይም ደግሞ ስርዓቱ ያላስወገደው ድህነት በጣም የሚዘገንን ድህነት አሁንም አለ የሚል ነው። ይህንን የኢትዮጵያ ገዢ ፓርቲ የፈለገውን ያክል ቢለፈልፍ ሊካድ አይችልም። ለምሳሌ የምግብ ጥገኝነት ባለፉት አመታት ኢህአደግ ስልጣን ከያዘበት በኋላ ከዚያም በፊት ቢሆን የምግብ ጥገኝነት በኢትዮጵያ ውስጥ በከፍተኛ ደረጃ ይካሄዳል። የምግብ ጥገኝነት ስል ምንድን ነው? አገሪቱ የአቅርቦት አቅሟ ከፍላጎት ጋር የማይጣጣም ስለሆነ ግዴታ ሆኖባት ወይም ትሸምታለች ገንዘብ ካላት፣ የውጭ ምንዛሬ ካላት፣ ወይም ደግሞ ከውጭ ሀገር መንግስታት በድጎማ ታገኛለች ማለት ነው። ታዲያ ይሄ የተሰረቀው ገንዘብ እናስበው፣ 35 ቢሊየን ብለን ብንገምተው፣ ዝቅተኛውን ነው የምጠቅሰው፣ 35 ቢሊየን ከኢትዮጵያ ሕዝብ ተሰረቀ በሚባልበት ጊዜ ይሄ የተሰረቀ ገንዘብ እና ከአገር የሸሸ ገንዘብ ምን ያክል ፋብሪካዎች ሊሰራ ይችል ነበር? እነዚህ ፋብሪካዎች ቢሰሩ ምን ያክል ወጣቶችን የስራ እድል ይሰጣቸው ነበር? አገሪቱ በእርሻ ላይ በዝቅተኛ አምራቾች ላይ ኢንቨስት ብታደርግ ኖሮ ይህንን ገንዘብ ከምግብ ጥገኛነት ነጻ ትወጣ አልነበረም ወይ ብለን መጠየቅ ይኖርብናል። በአጠቃላይ ማየት ያለብን ገንዘብ በሚሸሽበት ጊዜ፣ ሙስና በሚዘገንን ደረጃ በሚካሄድበት ጊዜ፣ ኪራይ ሰብሳቢነት ስርዓታዊ ሆኖ በአንድ ሀገር ውስጥ በሚካሄድበት ጊዜ ማየት ያለብን ከህዝቡ ኑሮ አንጻር ነው፣ ከሌላ አይደለም። ከህዝቡ ኑሮ አንጻር የምልበት ምንድን ነው? ኢትዮጵያ ቢያንስ 37% የሚሆነው የኢትዮጵያ ህዝብ ፍጹም ድሀ ነው፣ ምስኪን ነው ይባላል። ይህን የምለው እኔ አይደለሁም፣ አንክታድ ያወጣው ጥናት የሚዘረዝረው ነው። ይሄ ገንዘብ የተሰረቀው ገንዘብ እንዲያው የአገሪቱ ጥገኛ የምግብ ጥገኛ እንዳትሆን አንድ ጊዜ ጠቅላይ ሚኒስትር መለስ በህይወት በነበረበት ጊዜ አንዱ ምኞቶት ምንድን ነው ተብሎ በተጠየቀበት ጊዜ እኔ ምኞቴና ደግሞ ከዚያም ከምኞት በላይ ይህ ኢህአደግ መንግስት በጥቂት አመታት ውስጥ ኢትዮጵያ ራሷን በምግብ እንድትችል ለማድረግ እንችላለን ብለው ነበረ። ታዲያ ለምንድን ነው ይሄ ስኬታማ ያልሆነ ብለን ብንጠይቅ ከድርጅታዊ ምዝበራ ጋር የተያያዘ ሁኔታ ነው ያለው። የአቅም ግንባታ የለም። የፖለቲካ ቁጥጥር ግን በጣም በሚዘገንን ሁኔታ በገጠርም ይካሄዳል፣ በከተማም ይካሄዳል። ታዲያ ድህነትን በቁጥጥር ዝም ብሎ ለማፈን አይቻልም። ግልጽ የሆነ ሁኔታ ይታያል። በአመት ቢያንስ 7 ሚሊዮን ህዝብ የምግብ ጥገኛ ነው። ባለፈው አመት የድርቅ ረሀብ መጣ በተባለበት ጊዜ የዚህ አሃዝ መጠን ወደ 18 ሚሊዮን እንደተጠጋ ታውቁታላችሁ፣ ታዳሚዎቹ ያውቁታል። በአሁኑ ጊዜ ከ7 እስከ 10 ሚሊዮን ቢያንስ ማለት ነው፣ ዝቅተኛው ረሀብተኛ ነው ተብሎ ይናገራል። በህጻናት ላይ ያለው እጅግ በጣም የሚዘገንን የረሀብ ሁኔታ በጣም ያሳፍራል። እና እንግዲህ ድርጅታዊ ምዝበራ ወይም ኪራይ ሰብሳቢነት የመንግስት ኃላፊነት ፍጹም እንትን ሊለው ሊገታው አልቻለም ማለት ነው። ምክንያቱም ከፍተኛ ድርጅታዊ ምዝበራ በሚካሄድበት አገር ማን ነው ሊሰርቅ የሚችለው ብለን ብንጠይቅ፣ ለምሳሌ በኢንዶኔዥያ አስታውሳለሁኝ ተመላልሼ ሂጄ ከአንዲት ዲሬክተር ጋራ እንነጋገር ነበረ። የኢንዶኔዥያ ባለሙያዎችን ስናነጋግራቸው እንዴት ነው እንጂ ሙስና ኪራይ ሰብሳቢነት ልታስወግዱት ያልቻላችሁ ብለን ስንጠይቃቸው ምንድን ነው የሚሉት? አይ ከላይ ከቁንጮው ኪራይ ሰብሳቢዎቹ የፖለቲካ ስልጣን ያላቸው ውሳኔ የሚያደርጉት እነሱ፣ ፖሊሲ የሚያወጡት እነሱ ስለሆኑ እነሱ በኪራይ ሰብሳቢነት በሙስና ተከሰው ቅጣት ካልደረሰባቸው በምንም አይነት ኪራይ ሰብሳቢነት ከኢንዶኔዥያ ማህበረሰብ ሊወጣ አይችልም ብለው ነው የተናገሩት። እና የዲሞክራሲ ክፍተት መኖር ለኪራይ ሰብሳቢነትና ለድህነት አስተዋጽኦ አለው የሚል ነው። እዚህ ላይ አንድ ልጠቅሰው የምፈልገው ነገር አለ። በዲሞክራሲ እና ማለትም በነጻነትና የአገርን ጥቅም በማስከበር ድህነትን በመቀረፍ ስራ አጥነትን በመቀረፍ በኩል የምግብ ዋስትና በማግኘት በኩል በጣም ከፍተኛ አስተዋጽኦ የሚታየው ወይም ደግሞ ክስተት የሚታየው በህንድ አገር ነው። በህንድ አገር ቀደም ሲል ህንድ ረሀብተኛ ሀገር ነበር። በድርቅ በሚከሰትበት ጊዜ ብዙ ሚሊዮን የህንድ ህዝብ ይራብ ነበር። በአሁኑ ጊዜ በህንድ አገር የድርቅ ረሀብ ጉዳት ተሰምቶ አይታወቅም። ለምን? ልዩነቱ ምንድን ነው? በህንድ አገር ዲሞክራሲያዊ የሆነ የህዝብ ስልጣን ስላለ የህንድ መንግስት ኃላፊነቱን ወስዶ አገሪቱ የምግብ ዋስትና እንድታገኝ አድርጓል። የቻይናም የኮሚኒስት ፓርቲ አንዱ ያደረገው በመጀመሪያው ያደረገው ምንድን ነው? የመጀመሪያ ፍላጎቶችን ፋንዳሜንታል ቤዚክ ወይም ደግሞ መሰረታዊ የሆኑ ፍላጎቶችን ማሟላት አለብን የሚል እንትን ነው ያደረገው።
ዶክተር
እኔ ይህን በአካል አይቼዋለሁ።
ዶክተር በማከለው ልግባና አሁን እኮ እሱ የሚነግሩን ከኢትዮጵያ ውስጥ ወያኔ ከሚያደርገው ጋር የሰማይና የመሬት የተራራቀ ነው የሆነብኝ። ምክንያቱም እንደሚነገረውና እንደሚጻፈው በእውነትም እንደሚታየው ከሆነ ስልጣን ላይ ያለው መንግስት መሬቱን ለውጭ አገር ባለሀብቶች በነጻ ኦልሞስት በነጻ ማለት ይቻላል ሰጥቶ በተጨማሪ ደግሞ ለራሱ ወገን ደጋፊዎች ለራሱ ወገን ሰዎች በነጻ ሰጥቶ እነዚህ የውጭ አገር ሰዎች የፈለጋቸውን ነገር አምርተው ወደ ውጭ ነው ወስደው የሚሸጡት። እርስዎ ደግሞ የሚሉት ምንድን ነው? እርስዎ ብቻ ሳይሆኑ የተለያዩ የጥናት ድርጅቶች እንዳሉት ከሆነ አሁን እንደገለጹልን ከሆነ ኢትዮጵያ ምቤኪን ጨምሮ የሳውዝ አፍሪካ ምቤኪ ጨምሮ የሚሉት ምንድን ነው? ኢትዮጵያ በምግብ ራሷን መቻል ያልቻለች ጥገኛ ሀገር ነች ብሎ ነው ጥናቶች ሁሉ የሚያሳዩት። ታዲያ ይሄ መንግስት ደግሞ ለእነዚህ ለውጭ ሀገር ሀብታሞች የሚሰጠው መሬት ላይ የሚፈልጉትን አምርተው ቤዚክ የኢትዮጵያ ሕዝብ ፍላጎት ሳይሟላ ልክ ህንድና ቻይና እንዳደረጉት የራሳቸውን ሕዝብ ፍላጎት ሳያሟሉ ወደ ውጭ እንዲሸጥ ነው የሚያደርጉት። አልገባኝም። ምን አይነት ጥላቻ ቢኖር ነው? ወይስ ሀገሪቱን ቢጠሉ ነው? ሕዝቡን ቢጠሉ ነው? ሌላው ቀርቶ የሕዝቡን ሀብት በዝብዘው ለውጭ ባለ ሀብት ሲሰጡ ትንሽ እንኳን ለሕዝቡ እንዲሰጥ አድርጎ አለማለታቸው አልገባኝም። ምንድን ነው ምክንያቱ?
አዎ ወንድሜ አቶ አህመድ፣ ቁልፉ ጥያቄ እኮ ህንድ የምግብ ዋስትና ያላት፣ ቻይና የምግብ ዋስትና ያላት፣ ታይላንድ የምግብ ዋስትና ያላት፣ ቦትስዋና የምግብ ዋስትና ያላት፣ ኢትዮጵያ ግን የሌላት ለምንድን ነው የሚለውን ጥያቄ ማስተናገድ ይኖርብናል። መንግስት ማለት እኮ የህዝብ ኃላፊነትን የያዘ አመራር ማለት ነው። እና መሬትን እንውሰድ። መሬት ለመሬት የለመሬት ባለቤትነት ጥያቄ ምንድን ነው?